ዛሬ ማካፍላችሁ የእግዚአብሔር ቃል የሰጠሁት ርዕስ መንፈስ ቅዱስ የህይወት መንፈስ ህግ የሚል ነው። ይህንን ትምህርት ስንካፈል በሮሜ ምዕራፍ 8 ላይ ወዳለው ወደ እግዚአብሔር ቃል እንሄዳለን። ጌታችን ኢየሱስ ክርስቶስ ሲያስተምር በተደጋጋሚ እንደተናገረው እኔ ህይወት እንዲሆንላችሁ እንዲበዛላችሁም መጣው የሚል ትምህርት ነው ጌታ ያስተማረው። ኢየሱስ ወደዚህ ዓለም የመጣበት ምክንያት ህይወት እንዲሆንልን እንዲበዛልን ነው የመጣው። ይህንን ምስጢር ለማየት እንድንችል እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። በሮሜ ምዕራፍ 8 ቁጥር 1 ላይ እንደዚህ የሚል ቃል ተጽፏል። ኢየሱስ ህይወት እንዲሆንልን እንዲበዛልን የመጣበትን ምክንያት እንድናይ ይረዳናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ ምን አርጎኛል? አርነት አውጥቶኛል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ከኃጢአትና ከሞት ህግ ነፃ የወጣ ነው ባጭሩ ኢየሱስ ጋር ባለ የህይወት ኃይል ነው የሚለን። ክብር ለእግዚአብሔር ይሁን። በምክር አይደለም፣ በሞራል ትምህርት አይደለም፣ በፕሪንሲፕል አይደለም ውድ ወገኖቼ፣ በአይዲዮሎጂ በፍልስፍና አይደለም፣ የዳን ነው በህይወት ኃይል ነው ይላል። ክብር ለእግዚአብሔር ይሁን። ይሄንን በጣም አድርገን መረዳት አለብን። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ ምን አርጎኛል? አርነት አውጥቶኛል። ስለዚህ በክርስትና ህይወት ኢየሱስም እንደተናገረው በዮሐንስ ወንጌል ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ብሎ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ሲናገር ይሄንን ነገር ለኛ ሊሰጠን በዚህ ህይወት ልንኖር ነው የመጣው። ክብር ለእግዚአብሔር ይሁን። እና ይሄንን ምስጢር ልንመለከት እግዚአብሔር እንድናየው በሚፈልገው መንገድ የማየት ጸጋ እግዚአብሔር ይስጠን። በብሉይና በአዲስ ኪዳን ያለው የህይወት ኑሮ ሰዎች ሃይማኖትን የሚኖሩበት ሁለት አይነት መልክ አለው። የፊደል ኑሮ፣ የመንፈስ ኑሮ በሚባል ተከፍሎ እንመለከታለን። በህግ የሚኖር ኑሮ፣ በመንፈስ ቅዱስ ኃይል የሚኖር ኑሮ። እነዚህ ሁለት ክፍፍሎች በደንብ ተገልጸው በመጽሐፍ ቅዱስ ላይ ይታያሉ። ምዕራፍ 7 በዚህ በሮሜ ላይ ስንመለከት ይህንን ንጽጽር ነው የሚያሳየን። ተመልከቱት ቁጥር 5 እና 6 ላይ አነጋገሩ ከበድ ያለ ነው። ለማቅለል ሞክራለሁ። በስጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር። አሁን ግን ለሱ ለታሰርንበት ስለ ሞትን ከህግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ይላል። አሮጌው ብሎ የሚለው አዲሱ ስለመጣ ነው። አዲሱ ኑሮ የመንፈስ ኑሮ ነው። ይሄ አዲሱ ቀደም ብሎ የነበረውን አሮጌ አድርጎታል፣ የማያስፈልግ አድርጎታል። ያ ኑሮ የፊደል ኑሮ ነው፣ የብሉይ ኪዳን ኑሮ ነው። ሰዎች የእግዚአብሔርን ህግ በመስማት ህግን በመታዘዝ የጽድቅን ህይወት እግዚአብሔር ያዘዛቸውን በማድረግ ከእግዚአብሔር ጋር ያላቸውን ህብረትና ግንኙነት እንዲጠብቁ የሚገደዱበት የሃይማኖት ህይወት ነው። በእንደዚህ ያለ አይነት ህይወት የሰው ልጆች የተዋጣ ኑሮ ከእግዚአብሔር ጋር ሊኖሩ አልቻሉም። እግዚአብሔር አምላክ እንዲህ ያለውን አይነት ህይወት ለሰዎች የሰጠበት ምክንያት ክርስቶስ ኢየሱስ እስኪመጣ ድረስ ነበረ እንጂ እግዚአብሔር ይህን ሞክሮ አቅቶት ሌላ በመሞከር የሚሰራ አምላክ ስለሆነ አይደለም አሮጌውን አሳልፎ አዲስ ያመጣው። ክብር ለእግዚአብሔር ይሁን። በአይነ ህልናችን ሁልጊዜ ማሰብ ያለብን አዳምና ሔዋን ኃጢአት በሰሩበት ጊዜ ኃጢአት ሰርተው ከገነት እንደተባረሩ እግዚአብሔር ለእባቡም ለሴቲቱም የተናገረው ቃል አለ። በአንተና በሴቲቱ መካከል፣ በዘርህና በዘሯ መካከል ጠላትነትን አኖራለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ አለ። ይህ የሴቲቱ ዘር የእባቡን ራስ ይቀጠቅጣል ተብሎ የተባለው የናዝሬቱ ኢየሱስ ነው። በዚህ በምዕራፍ 8 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ የሚለው የጌታ ኢየሱስን ነው። ሰይጣን ለሚሰራቸው ስራዎች በሙሉ የመጨረሻ የሆነውን ድል ያመጣው ኢየሱስ ክርስቶስ በህይወት መንፈስ ህግ ኃይል ነው። ክብር ለእግዚአብሔር ይሁን። በመመሪያ አይደለም፣ በትምህርት አይደለም፣ በፕሪንሲፕል አይደለም፣ በህይወት ኃይል ነው፣ በመንፈስ ኃይል ነው። ክብር ለእግዚአብሔር ይሁን። ይሄ የሚሆንበት ሚስጥር አለ። ምክንያቱም ሰይጣን በዚያን ጊዜ ይሰራ የነበረው አሰራር በሙሉ ጠቅለል ባለ መንገድ ብንመለከት ሰይጣንን ከመጽሐፍ ቅዱስ እስከ ዛሬ ሳጠና ባገኘሁት ሁኔታ ሰብስቤው የምረዳውን ስለ ሰይጣን ብነግራችሁ፣ ሰይጣን በመጀመሪያ እግዚአብሔር የፈጠረው ፍጡር ነው። በዓለም ላይ ሁለት ኃይል አለ ብለው ሰዎች ያምናሉ። እኔም አምናለሁ በዓለም ላይ ሁለት ኃይል አለ ይላሉ። እንደዚህ ያለ እምነት ትክክለኛ የክርስትና እምነት አይደለም። በዓለም ላይ ሁለት ኃይል የለም። የኃይሉ ሁሉ ባለቤት አንድ ነው፣ እሱም እግዚአብሔር ነው። ሰይጣን ምንድን ነው? ፍጡር ነው። ይህን እንዳትረሱ። ሁለት ኃይል አለ እንዳትሉ፣ ሰይጣን ፍጡር ነው። በተሰጠው ስልጣን፣ እግዚአብሔር በፈጠረው አቅም የሚኖር ፍጡር ነው። እግዚአብሔር የተመሰገነ ይሁን። ከአምላካችን ጋር ከቶውንም ሰይጣንን ማወዳደር ትልቅ ውርደት ነው። እንደዛ ያለ ነገር እንዳታስቡ ባይምሯችሁ። ሰይጣን ፍጡር ነው። እግዚአብሔር የፈጠረው ፍጡር ነው። ከዛ የሚያልፍ ነገር የለውም እና በተፈጠረበት ዘመን በእግዚአብሔር መላእክቶች መካከል ትልቅ ማዕረግ የነበረው ነው። በትልቅ ማዕረግና ስልጣን ላይ የነበረ ነው እና በዚያ ማዕረግና ክብር በመልካም ህይወትና አገልግሎት በእግዚአብሔር መላእክቶች መካከል በእግዚአብሔር ፊት የኖረ ፍጡር ነበር። በአንድ ወቅት ግን መጽሐፍ ቅዱስ እንደሚያስተምረን በልቡ ሐሳቦች አሰበ። እና የሚያስበው ሐሳብ ምንድን ነው? እግዚአብሔር በመሰብሰቢያ ተራራ፣ በሰሜን በመሰብሰቢያ ተራራ፣ አንዳንድ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? ይሄ መሰብሰቢያ ተራራ ይላሉ፣ ምናልባት ይላሉ እግዚአብሔር መላእክቶቹን ሁሉ እየሰበሰበ እቅዱን ሳይገልጥላቸው አይቀርም። ለመላእክቶች ሊገልጠው የሚገባውን አምላካዊ ሐሳቡን የሚናገርበት ስፍራ፣ መላእክቶች ተሰብስበው የእሱን እቅድና ዓላማ የሚረዱበት ስፍራ ሊሆን ይችላል ይላሉ። እና እዛ ቦታ እግዚአብሔር ዋና ሆኖ የመመሪያ ሁሉ ምንጭ፣ የትእዛዝ የሕግ ሁሉ ምንጭ ሆኖ እግዚአብሔር ሁሉ ነገር ምክንያት ሆኖ ሲታይ ያለበትን ቦታ እንደተመኘ ነው የመጽሐፍ ቅዱስ አስተማሪዎች አንዳንዶች የሚናገሩት። በዚያ በመሰብሰቢያ ተራራ ላይ ከፍ ብዬ እቀመጣለሁ፣ በልዑል እመሰላለሁ። ይህን ቦታ ለራሱ እንደተመኘ ከተሰጠው እግዚአብሔር ከሰጠው በላይ እንደተመኘ ይነገርለታል። ሰይጣን በመጽሐፍ ቅዱሱ ስንመለከተው የፍጡር መብት ተቆርቋሪ ነው። የፍጡር መብት ተቆርቋሪ ነው። ፍጡራን ባላቸው ችሎታ መኖር አለባቸው። ለራሳቸው መኖር አለባቸው። በእግዚአብሔር ላይ መደገፍ፣ በእግዚአብሔር ላይ መታመን፣ እግዚአብሔርን አስፈላጊ አድርጎ መውሰድ በሰይጣን አስተሳሰብ ውስጥ ስህተት ነው። የሰይጣን ምኞት ፍጡራን ሁሉ በራሳቸው ከራሳቸው በሚወጣ ነገር መኖር እንዳለባቸው ነው የሚያምነው። የእግዚአብሔርስ መመሪያ ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ ነው። እንግዲህ ይሄ ለሰይጣን ምን ያህል ህመም ሊሆነው እንደሚችል አይነ ህሊናችሁን እግዚአብሔር ከፍቶ ያሳያችሁ። አዳምና ሔዋን ጋር መጥቶ በዚሁ መመሪያው ነው መጥቶ የፈተናቸው። በእውኑ እግዚአብሔር በገነት መካከል ካሉት ከዛፍ ፍሬዎች ሁሉ እንዳትበሉ አዟልን? በጣም ቀላል ጥያቄ ነው። በዚህ ጉዳይ እንነጋገር የሚል ይመስላል። ገብቶታል። ሴቲቱ ነገረችው። እግዚአብሔር አለ ከዚህ በገነት መካከል ካለው ከዛፉ ፍሬ ከዚህ አትብሉ አትንኩትም ብሏል እግዚአብሔር አለች። ወዲያውኑ ሰይጣን ሲናገር ከዚያ በበላችሁ ቀን ሞትን አትሞቱም፣ አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንደምትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። በሌላ አባባል እግዚአብሔር ይህን ሊከለክል ነው፣ እንደሱ እንዳትሆኑ ነው፣ ሊያቅባችሁ ነው አለ አለች ሴቲቱ። ወዲያውኑ ዛፉን አየችው። ይህንን ብበላ እንደ እግዚአብሔር ሆናለሁ፣ መልካምና ክፉ የሚያሳውቅ ነው። ስትመለከተውም በእውነትም ዛፉን ለጥበብ ምን ለአይን የሚያስጎመጅ ለጥበብም መልካም እንደሆነ አየች። ከዛፉም ወስዳ በላች፣ ለባሏም ሰጠችው። አዳም እንደ ሔዋን አልተፈተነም በሰይጣን። ለምን በላ? ከእግዚአብሔር ምክር ይልቅ የሚስቱን ቃል ሰምቶ ነው፣ በእሷ ተማርኮ ነው። ከዛ በኋላ ሁለቱም ወዲያውኑ ምን ሆኑ? ራቁታቸው እንደሆኑ አወቁ። ይህንን ገነት ውስጥ መግባት ባንችልም በአይነ ህሊናችሁ ይታያቸው። እግዚአብሔር አታድርጓላቸውን ሲበሉ ይሄ ነገር ራቁትነታቸው እንዴት ታወቃቸው? አዳምና ሔዋን ይታዩ ነበር አይናቸው ጭፍናል ነበር። ነገር ግን እኔ አንድ ነገር አስተውላለሁ አንድ ነገር ልብላለሁ። አዳምና ሔዋን ከእግዚአብሔር ጋር የሰመረ ግንኙነት በነበራቸው ጊዜ የእግዚአብሔር መገኘት ባለበት የእግዚአብሔርን ህልውና በሚያቆበት ልብ በሚሉበት ነገር ውስጥ የሚኖሩት ህይወትና ከልክ በላይ ራስን አይቶ የሚኖር ህይወት ልዩነት እንዳለው ያለው ይሄንን እግዚአብሔርን ልብ ብሎ እግዚአብሔርን አውቆ መገኘቱን ህልውናውን ተገንዝቦ የእግዚአብሔርን ማንነት በመንፈስ አስተውሎ የሚኖሩ ሰዎች እንኳን ያን ያዳምና ሔዋን አጥያ ሳይሰሩትታችሁ አሁን እንኳን በሰዎች ህይወት ውስጥ ሊያመጣ የሚችለውን ለውጥ እንዲህ በቃል የሚገለጥ አይደለም። ከትንሽ ልጀምርላችሁ። የምትኖሩበት አፓርትመንት ኮምፕሌክስ ብዙ ኮምፕሌክስ ነው እና ወደዛ ስትሄዱ አንድ የሰው ዘር የሚባል እግቢ ውስጥ ባታዩ ዴ ምን ነው ጨራለ ትላላችሁ። ምንቀሳቀስ ፍጡር የለም ምን የለም። ስንቶቻችሁ ናችሁ የገፋችሁ ወደ ህንፃ ውስጥ የምትገቡት? ምንድነው ትላላችሁ። ወደ ህንፃውም ስትሄዱ ምንም ነገር የለም ጸጥ ያለ ነው። ስንቶቻችሁ ናችሁ ሊፍት ውስጥ የምትገቡት? አልገባም የምትሉ እስቲ እንደው አንድ ድመት ሚያው ያለ ቢመጣ ምን ትላላችሁ? ተመስገን ትላላችሁ አንድ ህይወት ያለው ተገኝቷል። ህፃን ልጅስ ቢመጣ ትልቅ የሆነ የሚረዳችሁ ሰው የመጣ ያህል ነው ኮንፈርት የምታገኙት ያንን ህፃን ልጅ በማየታችሁ። ሌላ አዋቂስ ቢመጣ ተመስገን ምንድነው የጠፋው ሰው ሁሉ እንዴ ደና ነው አይደለም ሁሉ ነገር ትላላችሁ። እርግጠኛ ትሆናላችሁ የሌላ ሰው መገኘት የሌላ ፍጡር መኖር ለጤናችን መስተዋጽኦ አለው። ሰው ብቻውን ይሆን ዘንድ መልካም አይደለም። እንግዲህ አስቡ እኛ እግዚአብሔር ልብ በማይል ባልበት ዓለም ተወልደን ሰው ብቻ በሆነ ህይወት ከፍጡራን ጋራ ስለምንኖር ይሄን ስለሆነ የለመድነው የእግዚአብሔር መገኘት ባለበት የመኖር ምስጢር የጠፋብን ሰዎች ነን። እግዚአብሔር ይህን ጸጋ ይስጠን። እግዚአብሔር እንዳለ ልብ ብሎ የሚኖሩ ሰዎች የሚኖሩት ጸጋ የሚኖራቸው በረከት የሚኖራቸውን ህይወት እግዚአብሔር ይሄን በእውነት ያደለን። አዳምና ሔዋን ይሄ ነበራቸው። አዳም ሔዋንን ሳያት ብቻቸውን እንደሆኑ አይቷት አያውቅም። ሁሉ ጊዜ እግዚአብሔር ባለበት ነው የሚገናኙት። የእግዚአብሔር መገኘት ቅርብና አብሯቸው የሆነ የማይወጡበት ህልውና ነው መገኘቱ ይታወቃቸዋል። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ድምጽ ሲመላለስ ሩቆ ያገኙት ኃጢአት ከሰሩ በኋላ ነው። ከዛ ወዲህ እግዚአብሔር መጣ ሄደም ይባል አልነበር። እንደዛ ያለ ቃል የለም። በአንድ ጊዜ ሶስት ነገር ያቃሉ። አዳም ራሱን ያቃል፣ ሚስቱንና ዙሪያው ያለውን ፍጥረት ያቃል፣ ደግሞም እግዚአብሔርን ያውቃል። ክብር ለእግዚአብሔር ይሁን። ይሄ ነገር በሰዎች ውስጥ ሲመጣ መንፈሳዊ ጤናነት ምንድነው ተብሎ ቢጠየቅ እኔ እንደገባኝ በመልሰው ሰው ጤነኛ የሚሆነው ቀድም እንደነገርኳችሁ ከአካባቢው ጋራ ከራሱ ጋራ አካባቢው ሁሉ ሰላም ሆኖ ከራሱ የተጣላ ስንት ህዝብ አለ ራሱን የሚገድል ራሱን እየጣላ ራሱን እየተጸየፈ በራሱ ስተትና በራሱ ጉለት ራሱን የተበቀለ ስንት ህዝብ አለ ከራሱ የታረቀ ከአካባቢው የታረቀ ከአምላኩ የታረቀ ሶስታዊ ግንኙነት። እግዚአብሔር የተመሰገነ ይሁን። ይሄ ሰው ጤና ነው የጤና ህይወት ነው። ከዚህ ነው ወጡት አዳምና ሔዋን። ያንን አትብሉ የተባሉትን የዛፍሬ በበሉበት ጊዜ ራቁታቸውን እንደሆኑ አወቁ። ምንድነው የሆነው ያንን በመብላታቸው? እግዚአብሔር የማያስፈልጋቸው እንዲሆን ከእግዚአብሔር ይልቅ እውቀትን እኔ እንደ እግዚአብሔር መሆን እግዚአብሔር ሳያስፈልገኝ ያለ እግዚአብሔር እንደ እግዚአብሔር እኔ መሆን ከቻልኩ ብለው ከልክ በላይ ከተፈጠሩበት ዓላማ በላይ እግዚአብሔር ከሰጣቸው ጸጋና አቅም በላይ ወደ ራሳቸው ላይ የተቀለበሰ እይታ መጣባቸው። እኔ እንደ እግዚአብሔር መሆን ይችላለሁ። ማንም ሰው ኢቭን ከውድቀት እንኳን በኋላ ከዚህም አልፎ ራሱን ከልክ በላይ የሚያይሰው ወይ ጉረኛ ይሆናል ወይ ሱፐሪዮሪቲ ኮምፕሌክስ ይሰማዋል ወይ ኢንፌሪዮሪቲ ኮምፕሌክስ ይሰማዋል። አብኖርማል ነው የሚሆነው ያ ሰው። ለማህበራዊ ህይወትም የሚመች ነገር አይኖረው። አዳምና ሔዋን ከልክ በላይ ራሳቸውን አዩ። በእውነትም አይኑን ከእግዚአብሔር ላይ ያነሳ ሰው ሁሉ ራሱን እንደዚህ ማየቱ የሚያስደንቅ አይደለም። እግዚአብሔር ግለሰብ አይደለም፣ ክብራችን ነው። መገኘቱ የእግዚአብሔር መገኘት ለኛ የእግዚአብሔር መገኘት ዙሪያችንን ካለው ብርሃንም የሚሻል ነው። ወገኖቼ ልብሳችን ነው የእግዚአብሔር መገኘት። የርስ በርሳችን የመግባቢያ ቋንቋችን የፍቅር መተላለፊያ ነው። የእግዚአብሔር መገኘት ለኛ እግዚአብሔር ባለበት ቦታ የጎደለን ነገር ምን እንደሆነ ልንል የምንችለው ነገር በልባችን አይፈጠርም። እግዚአብሔር የሁሉ ነገር ምክንያት ባለበት የሚኖር ሰው ሙሉ ነው። ክብር ለእግዚአብሔር ይሁን። አዳምና ሔዋን ይሄን ያጡት አሁን ወደ ራሳቸው ተቀልብሰዋል። ከልክ በላይ ራሱን የሚያይ ሰው ሊሰማው የሚችለውን ሳይኮሎጂስቶች በየክላሲፊኬሽኑ የደረደሩትን የችግር አይነት ሁሉ ጥንስስ በእነሱ ላይ ሲመጣ እናያለን። ማኒፌስት ያረገ ስምስክ ይወጣለት ድረስ ያኔ በዝርዝር ባይጻፍም ሐፍረት አዳምና ሔዋን እርስ በርሳቸው ምን አረጉ? ተፋፈሩ። አዳምና ሔዋን ከልክ በላይ እንደ እግዚአብሔር ሊሆን ይችላል ብለው ወዳሉት እኔነታቸው በማየታቸው ህይወታቸው ችግር በሙሉ ከዛው መውጣት ጀመረ። መተፋፈር እርስ በርሳቸው ተፋፈሩ። ታይተው አልነበረም እንዴ? በሰው ፊት በምንኖረው ኑሮ እግዚአብሔር ከኛ ጋር ሲሆን በሰው ፊት ለምንኖረው ኑሮ ሰው ሊቀበለን ላለው አቀባበል ቀበለን የሚያደርገው ምስጢር እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እንዴት ልበላችሁ ወገኖቼ? ከእግዚአብሔር ጋር ስትሆኑ ሰው ሲቀበላችሁ እናንተን ነጥሎ ለብቻ አይደለም የሚቀበለው፣ እላችሁ ላይ የሚያየው ነገር አለ። አይናገረውም፣ አያውቀውም። there is something አብሯችሁ እግዚአብሔር ነገር አለ። እግዚአብሔር ከኛ ጋር ይሁን። ቀላል ምርቃት አይደለም። እግዚአብሔር ካንተ ጋር ይሁንን በልማድ አትበሉት። ካንተ ጋር ይሁን ማለት እሱ ካንተ ጋር ይሁን ማለት ነው። እሱ ከኛ ጋር ከሆነ እግዚአብሔር ወይ ከኔ ጋር ይሁን ሁን ማለት በልማድ አትበሉት፣ በማስተዋልና በእምነት በሉት። ጌታ ሆይ አንተ ከኔ ጋር ሁን ማለት ልዩ ነገር ነው። አዳምና ሔዋን ያጡት ይሄ እግዚአብሔር በሌለበት ቦታ ባልና ሚስት ሊሆኑ አንድ ሥጋ ሊሆኑ እንኳን የተሰጣጡ የኪዳን ሰዎች ተፋፈሩ። እግዚአብሔር ሳለ ምን ይመስል ነበር ግንኙነታቸው? ምንድን ነበር የሚመስለው? እንዴት ነበር የሚያያት አዳም ሔዋንን? ሔዋን አዳም እንዴት ነበር የምታየው? ሚገርም ነገር ነው። እግዚአብሔር ባለበት ሰዎች ሲተያዩ። እግዚአብሔር ስም ብሩክ ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ አዳምና ሔዋን ተፋፈሩ፣ ፈሩ። ነውራቸውን በላያቸው ላይ ያዩትን ለመሸፈን በአካባቢው አለ የሚሉትን መፍትሄ ሁሉ ወስደው ለበሱ። ቅጠሉንም አልበቃላቸው፣ ተሸሸጉ። ያ ከነርሱ ጋር ሳለ የፈጠራቸው ሔዋንን ወደ አዳም ያመጣት የጋብቻቸውን ቃል ኪዳን መሰረት የተናገረው እግዚአብሔር ያዘዛቸው የመራቸው እግዚአብሔር ከነሱ ጋር የነበረው እግዚአብሔር አሁን ሩቅ ሆነ። ምን አራቀው? እግዚአብሔር አልፈለግም ሲል እንግዳ ሲሆን ባዕድ ሲሆን በዛ ሁኔታ እግዚአብሔር ማግኘት ያስፈራል ለማንም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አብረነው ካልሆነን አብረነው ካልሆነን በፍቅር ህይወታችንን ሰተነው እድል ፋንታችን ሳናረጋው እግዚአብሔርን እድል ፋንታችን ሳናረጋው እንደ ግለሰብ سنፈልገው ጥሩ አይደለም እግዚአብሔር ያለርሱ አንኖርም ካለንበት ከከበበን አየር ዙሪያችንን ከመናየው ብርሃን ሁሉ እግዚአብሔር ይመረጣል እግዚአብሔር ይመስገን ያን ጊዜ እግዚአብሔር እነሆ እዚህ አይባልም ስንጸልይ በኢየሩሳሌም ወይም በዚህ ተራራ የሚባለው ነገር የሚቀርበት ምክንያት ምስጢሩ ይሄ ነው የሚጸልይ ሰው አንድ ግለሰብ እንደሚያናገር ወደ አንድ አቅጣጫ ፊቱን ዞሮ አይጸልይም እግዚአብሔር ግዑዝ ፍጥረታትን በሚገነዘብበት መጠን ጥልቀት ሳይዝ ዲስታንስ በሚለካበት ቋንቋ በእነዚህ ካታጎሪዎች ውስጥ አይመደብም እዚህ ነው እዚያ ነው አይባልም እግዚአብሔር ስፍራ በሱ ነው የተፈጠረው ስፔስ በሱ ነው የተፈጠረው በስፔስ ቋንቋ አይነገርም እግዚአብሔር ጊዜ በሱ ነው የተፈጠረው በጊዜ አይነገርም እግዚአብሔር ታዲያስ እግዚአብሔር ዝም ነው ክብር ለእግዚአብሔር ይሁን እግዚአብሔርን ቃሎቻችን በማይገልጹት የህልውና ግንዛቤ በእምነት እናስተውለዋለን ክብር ለእግዚአብሔር ይሁን እግዚአብሔር ስንቶ ከህይወታችን ስኩዊዝ አርገን ስናወጣ አታስፈልገኝ ምን በራሴ ኖራለሁ ስንል እንግዳ እናረጋዋለን ያን ጊዜ ያስፈራል እግዚአብሔር የበደለ ሰው እግዚአብሔር መገናኘት ያስፈራዋል አዳምና ሔዋን በቅጠል ውስጥ የተሸሸጉት ለዚህ ነው ከውጭ ነው የመጣው እግዚአብሔር ለምን እንደዚህ ሆነ ከውስጣቸው አውጥተውታል በህይወታቸው ማዕከላዊ ቦታ ስፍራ ያልተሰጠው እግዚአብሔር ያስፈራል በህይወታችን ውስጥ ማዕከላዊ ቦታ ያልተሰጠው እግዚአብሔር ያስፈራል እስራኤላውያኖች እግዚአብሔር ከውጭ ነበር የሚገናኛቸው ያስፈራቸው ነበር በአዲስ ኪዳን ግን በውስጣችን ገብቷል ይሄንን ክርስቲያኖች አይምሯችን እግዚአብሔር እኔ ይክፈትላለሁ በውስጣችን የገባው እግዚአብሔር ያኔ በቤተ መቅደስ ውስጥ ስለ መንፈስ ቅዱስ እኛ በጣም ተራ በሆነ ቋንቋ የተናገረን ልማድ ስለሆነብን ሃይማኖታችን እግር ያለው እግር እየረገጠ የሚሄድ ሃይማኖት አይደለም ውድ ወገኖቼ መንፈስ ቅዱስ ውስጣችን ነው ማለት እግዚአብሔር ውስጣችን ነው ማለት ነው እግዚአብሔር ውስጣችን ነው ማለት ነው እግዚአብሔር የት ነው ያለው በውስጣችሁ ቦታ ካልሰጣችሁት አስገቡት በውጭ ከሆነ ያስፈራል ሰይጣን የፈጠረው ፈተና ያመጣው ፈተና ከእግዚአብሔር ለያቸው እነሱ እንደ እግዚአብሔር ለመሆን ስለፈለጉ አታስፈልገንም ብለው ከሲስተማቸው ውስጥ አወጡት ከህይወታቸው አወጡት ሩቅ ሆነ እግዚአብሔር ስለዚህ ምን ሆነ እግዚአብሔርን መገናኘት ውጫዊ ሆነ እግዚአብሔር እንዴት ይገናኛል? ውስጣችሁ ካላስገባችሁት ውስጣችን ካላስገባ ነው ያስፈራል። ከገባ ግን ጌታ ነው። ከገባ ውስጣችን ፍቅር ነው። እግዚአብሔርን በውስጣቸው ባስገብተውት የኖሩ አስደናቂ ህይወት የኖሩ ሰዎች መጻሕፍቶች አሉ ማቃቸው። ብታነቡ እንዲህ ያለ ህይወት ሰዎች እንዴት መኖር ቻሉ ትላላችሁ። ውስጣቸው የገባው እግዚአብሔር በፍቅሩ አስክሯቸዋል ክብር ለእግዚአብሔር ይሁን ዙሪያቸው ያለውን ሁሉ አብሰንት ማይንድድ እንደሆነ ሰው ነው የሚያዩት በውስጣቸው ካደረው ከእግዚአብሔር ጋር ያላቸው ግንኙነት የህይወት ግንኙነት ነው ዘንድሮ የስሜት ነው ውጫዊ ነው በውስጣችን ነው ጌታ የሚሰራው ክብር ምስጋና ለእግዚአብሔር ይሁን
ውድ አድማጮቻችን ይህንን የሰማችሁትን እግዚአብሔር ለመታነጻችሁ ለመገንባታችሁ ያድርግላችሁ በጌታ በኢየሱስ ክርስቶስ ስም አሜን።